Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ዛሬ ሰኞ ሰኔ 14/2013 ዓ.ም ከጠዋቱ 2 ሰዓት እስከ 3 ሰዓት ከዋሽንግተን ዲሲ በቀጥታ ስርጭት የሚተላለፈውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ልዩ ዘገባ ለማስደመጥ ዝግጅታችን ጀምረናል። ሪፖርተሮቻችን ከያሉበት የመክፈቻ ሰዓታት ዘገባዎችን ያስደምጡናል። ጤና ይስጥልኝ፣ እንደምን አደራችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ለሰዓቱ የዓለም ዜና ተመልሼ መጥቻለሁ። አንቶኒዮ ጉተሬሽ ስለ ኢትዮጵያ ምርጫ መልእክት አስተላለፉ። መራጮች ሁሉ ድምጻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከሚያካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ አሰምተዋል። ምርጫው የሚካሄደው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን ከዋና ጸሐፊው ቃል አቀባይ ቢሮ የወጣው መግለጫ አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች ሁሉ እንዲቆጠቡ ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱም ገልጸዋል። ከምርጫው ጋር የተያያዙ ማናቸውንም ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱትም ዋና ጸሐፊው አንቶኒዮ ጉተሬሽ በአጽንኦት ጠይቀዋል። የአምስት ተጨማሪ የምርጫ ክልሎች የድምጽ መስጫ ጊዜ ተላለፈ። በዛሬው ምርጫ ላይ ተጨማሪ አምስት የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት አስታውቋል። ድምጽ የማይሰጥባቸው አምስቱ ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልል የሚገኙ መሆናቸውን ቦርዱ አመልክቷል። የአፍሪካ ህብረት ታዛቢዎች የዛሬውን ምርጫ ለመታዘብ ተሰማርተዋል። የምስራቅ አፍሪካ ተጠባባቂ ኃይል ስድስተኛውን ጠቅላላ ምርጫ የሚታዘቡ 28 ታዛቢዎችን ወደ ተለያዩ የኢትዮጵያ አካባቢዎች እንደሚያሰማራ ከትላንት በስቲያ በሰጠው መግለጫ አስታውቋል። የተጠባባቂ ኃይሉ የምርጫ ታዛቢ ተልእኮ ኃላፊ አምባሳደር አብዱላሂ ምርጫው የሚካሄደው በፈታኝ ወቅት መሆኑን ጠቁመው የተቋሙ አባል በአባል ሀገሮች ውስጥ የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንደሚካሄድ ማገዝ ነው ብለዋል። አድማጮች፣ እነዚህን ዜና ዝርዝር ፕሮግራማችን ታደምጡታላችሁ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ባለፈው ሳምንት ከሰሜን አትላንቲክ ስምምነት ጀምሮ ኔቶና G7 ቡድን አባል ሀገራት በነበራቸው ስብሰባ አሜሪካ ቀደም ሲል የነበራት ሚና መመለሱንና ዓለምን ያስጨነቁ እንደ አየር ንብረት ለውጥ፣ የፈላጭ ቆራጭ መሪዎች ቁጥር መጨመር፣ የኮምፒውተር ደህንነትና የኮሮና ቫይረስ ክትባት ላላደጉ ሀገራት በእኩልነት የማሰራጨት ጉዳይን ለመፍታት መሪ መሆን እንደምትችል አስረግጠው ተናግረዋል። ባይደን ዓለም አቀፍ የመሰረተ ልማት አቅርቦቶችን በገንዘብ ለመደገፍ የሚረዳ B3W ወይም ዓለም አቀፍ ትብብርን ዳግም መገንባት የተሰኘ እቅድ ነድፈው በዓለም ዙሪያ ያሉ ዴሞክራሲያዊ ሀገሮች እንደሚደግፉት የጠየቁ ሲሆን ይህም ስምምነት ዓመት ያስቆጠረውን ሮድ ቤልት የተሰኘውን የቻይና መሰረተ ልማት ተቋም የሚቀናቀን መሆኑ ተገልጿል። አድማጮች፣ ለሰዓቱ የዜና ሰዓት የተመደበው ጊዜ በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ዛሬ ሰኞ ሰኔ 14 2013 ዓ ም ከጠዋቱ 2 ሰዓት እስከ 3 ሰዓት ከዋሽንግተን ዲሲ በቀጥታ ስርጭት የሚተላለፈውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ ቦርድ የመክፈቻ ልዩ ዘገባ የምናስደምጥበት ሰዓታችን ላይ ነው የምንገኘው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ አሁን ወደ የምርጫ መክፈቻ ሰዓታት ልዩ ዝግጅታችን እንወሰዳችሁ። የምርጫ ጣቢያዎች ተከፍተዋል። ስድስተኛው ሀገራዊ ምርጫም ተጀምሯል። ድምጽ መስጫ ሳጥኖችም ተከፍተው መራጮች ድምጽ እየሰጡ ይገኛሉ። ይህንን ሁኔታ ለመከታተል ሪፖርተሮቻችን በየምርጫ ጣቢያዎቹ ላይ ይገኛሉ። የመጀመሪያውን የምርጫውን ሁኔታ ሊነግረን እስክንድር ፍሬው ከአዲስ አበባ መስመር ላይ ይገኛል። እስክንድር፣ እንደምናመሸ።
እንደምን አደርሽ? ጥዮን ማዳ እንደምን አደርሽ ነው። እንግዲህ አንቺም እንዳልሽው የአሁኑ የዘንድሮው ምርጫ ቀደም ሲል በተለያዩ ዘገባዎች እንደጠቀሽው ኢትዮጵያ ውስጥ የተለያዩ ሁኔታዎች ባሉበት ሰዓት የሚካሄድ ነው። ነገር ግን እዚህ ዛሬ ማለዳ አዲስ አበባ ያነጋገርኳቸው አንዳንድ መራጮች ምርጫው መካሄዱ በሕዝብ ቅቡልነት ያለው የተመረጠ መንግስት እንዲኖርና ያሉትንም ችግሮች እንዲፈታ ያስችላል ብለዋል። በቀጥታ ወደ ጉዳዩ ልግባና ሲሆን በአዲስ አበባ ያነጋገርኳቸው አንዳንድ መራጮች ናቸው ይህን የተናገሩት። ምርጫው እንግዲህ ኢትዮጵያውያን ዛሬ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የመጀመሪያ የሆነውን ጠቅላላ ምርጫ ነው እያካሄዱ የሚገኙት።
እስክንድር እስቲ
በሰው 47 ፓርላማ
እስክንድር እስቲ እንደው አዎ እስቲ የነበርክበትን አካባቢና መራጮች በስንት ሰዓት ወደ ምርጫ ጣቢያው ተገኙ? ወደ አደባባይ ወይም ደግሞ ወደ የምርጫ ጣቢያዎቹ የሄዱት መራጮች ቁጥርስ ምን ይመስላል? ድባቡን ንገረን።
እንግዲህ እኔ ከሌሊቱ 11:30 ጀምሮ ፒያሳ ጣይቱ ሆቴል አካባቢ በሚገኙ የምርጫ ጣቢያዎች አካባቢ ነው በተለይ የነበርኩት። በዚህ አካባቢ ሲሆን መራጮች በጊዜ መጥተዋል። በዛ ሰዓት ጀምሮ መራጮች መምጣታቸውን ተመልክቻለሁ። ነገር ግን የምርጫ ጣቢያዎቹ ድምፅ ለመስጠት ገና ዝግጅት ያላጠናቀቁበት ሁኔታ እንደነበረ ተመልክቻለሁ። እዛ አካባቢ በነበሩ በተመለከትኳቸው 4 እና 3 የምርጫ ጣቢያዎች 12:00 ላይ መጀመር የነበረበት የድምፅ አሰጣጥ ስነ ስርዓት 30 ደቂቃ ወይም ከዛ በላይ ቆይት ዘግይቶ ነው እየተጀመረው። ነገር ግን ከዛ በኋላ የድምፅ አሰጣጡ እየተካሄደ ነበረ። መራጮችም ተሰልፈው ሲመርጡ ተመልክቻለሁ። ሲሆን ይህ እንግዲህ አሁን የነገርኩሽ በጣይቱ ሆቴል አካባቢ የሚገኙ እነዚህ የምርጫ ጣቢያዎች በዋና ከተማዋ አዲስ አበባ ከሚገኙ 1825 የምርጫ ጣቢያዎች መካከል ናቸው። ከእነዚህ ጣቢያዎች እንግዲህ በአጠቃላይ ከአዲስ አበባ በድምሩ 23 ሰዎች ወደ ፌዴራል ፓርላማ ወይም የህዝብ ተወካዮች ምክር ቤት ይገባሉ። እንደምታውቂው ለአዲስ አበባ ከተማ ምክር ቤት ደግሞ 138 መቀመጫዎች አሉ። አብዛኛውን ወይም 50+1 ያሸነፈ ፓርቲ ከተማዋን ያስተዳድራል። አዲስ አበባ ሲሆን በርካታ ፓርቲዎች እጩዎች ያቀረቡበት ከተማ ነው። በዚህ በአሁኑ ምርጫ ማለት ነው። ለምሳሌ ለህዝብ ተወካዮች ምክር ቤት ከ220 በላይ እጩዎች ቀርበዋል። 23 ሰው ነው እንግዲህ ከዚህ ውስጥ የሚመረጠው። ለአዲስ አበባ ከተማ ምክር ቤት ደግሞ ከ869 አካባቢ እጩዎች ቀርበዋል። 138 ሰው ነው አዲስ አበባ ከተማ ምክር ቤት የሚገባው።
እስክንድር እስቲ
ኖረበታል ተብሎ የሚጠበቅ ነው።
እስክንድር፣ እንግዲህ በጣም በብዙ ሁሉም ሪፖርተሮቻችን በየምርጫ ጣቢያዎች ስላሉ ነው የምቆርጠው ወይም መሀል ላይ የምገባው እና በተገኘህበት የምርጫ ጣቢያ ላይ ያነጋገርካቸው ሰዎች ያሉህን ባጭሩ ንገረን።
እንግዲህ በተገኘሁበት የምርጫ ጣቢያ ላይ ያነጋገርኳቸው ሰዎች ያሉኝ ቀደም ሲል መግቢያዬ ላይም እንደጠቀስኩት ሲሆን ምርጫው መካሄዱ በኢትዮጵያ ውስጥ ፋይዳ ይኖረዋል። ምክንያቱም አሁን ያሉትን ችግሮች ለመፍታት በሕዝብ የተመረጠ መንግስት፣ በሕዝብ ቅቡልነት ያለው መንግስት እንዲመጣ ያስችላል ብለዋል። ካለፉት ምርጫዎች አንጻርም ሲታይ እንግዲህ የነበሩ የፖለቲካ ፓርቲዎች ተሳትፎ ከዲሞክራሲያዊ ተቋማት ምርጫ ቦርድን ጨምሮ ካለው ሁኔታ አንጻር የተሻለ ሁኔታ እንደሚታያቸው ገልጸዋል። ነገር ግን በተለይ አሁን ምርጫው ዘግይቶ መካሄዱ ላይ በሰዓቱ አለመጀመሩ ላይ ቅሬታቸውን የገለጹም አጋጥመውኛል እና የተለያዩ ሀሳቦችን ያንጸባረቁ መራጮች ናቸው ያነጋገርኩት።
እሺ እስክንድር፣ እንግዲህ በጣም እናመሰግናለን። በፒያሳ ጣይቱ ሆቴል አካባቢ ያለውን ድባብ ነግረህናል። በኋላ ላይ ደግሞ ሰዓት ከበቃን መልሰን እናገኘሃለን። ለአሁኑ ግን መልካም ቀን። እንደምን አመሸህ እንዳልኩት አይደለም የምሰናበት፣ መልካም ቀን ብዬ ነው። በምሽቱ 3 ሰዓት ደግሞ እንገናኛለን። እሺ። እስክንድርን እናመሰግናለን። ወደ ሌሎች የምርጫ ጣቢያዎች ቆየት ብለን እንመልሳችኋለን። አሁን ደግሞ ወደዚህ ወደ ስቱዲዮ እንመለሳለን። የአምስት ተጨማሪ የምርጫ ክልሎች ድምጽ መስጫ ጊዜ ተላለፈ። በዛሬው ምርጫ ላይ ተጨማሪ 5 የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት አስታውቋል። ድምጽ የማይሰጥባቸው 5ቱ ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልል በሚገኙ መሆናቸውን ቦርዱ አመልክቷል። በእነዚህ ክልሎች ድምጽ የማይሰጥበትን ምክንያት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ትላንት ለጋዜጠኞች ያስረዱ ሲሆን በ3ቱ ሰማያዊ ሳጥኖች በህገወጥ መንገድ በመከፈታቸው በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረባቸው መሆኑን አስታውቀዋል። ጋዜጣዊ መግለጫው ላይ የተገኘው ሪፖርተራችን ኬኔዲ አባተ ተከታዩን ዘግቧል።
የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ 5 የምርጫ ክልሎች ላይ ድምጽ እንዳይሰጥ መወሰኑን አስታውቋል። ከነዚህም 3ቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምጽ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ በነዚህ የምርጫ ክልሎች የድምጽ መስጠት ሂደቱ ወደ ጳጉሜ 1 እንዲዛወር መወሰኑን ገልጸዋል።
ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብሉ ቦክሶች ተከፍተው፣ ሰማያዊ ብሉ ቦክሶቹ መከፈታቸው ብቻ አይደለም ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ 3ቱ አስፈጻሚዎች ለፌዴራል ፖሊስ ደብዳቤ ጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በህግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ ምርጫ እናካሄድ አንደኛው ማለት ነው። ተውለደሬ 1 እና 2 በተመሳሳይ ብሉ ቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫ ወረቀት ላይ እገሌ እጩ አለ እገሌ እጩ የለም ፓርቲዎች ኮምፕሌንት ስላደረጉ እዩ ተብለን ነው ተብሎ ተከፍቷል። ስለዚህ ተውለደሬ 1 እና 2 ነገ ድምጽ አይሰጥም፣ ሰስፔንድድ ነው።
ሌሎች ነገ ድምጽ የማይሰጥባቸው 2 የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በእነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ በሌላኛው ደግሞ በግል የሚወዳደሩ 1 እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት።
ግንደበረት ኦሮሚያ ላይ ነገ ድምጽ አይሰጥም። እሱን ጋር ድምጽ የማይሰጠው የአስፈጻሚዎች እጥረት ነበረ። የአስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስት አውጥቶ ለማስፈጸም ሊያሰማራ ሲል ስላገኘ ነው ግንደበረት ላይ ድምጽ አናሰጥም ማለት ነው። የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው። እሱ እንኳን ትና 1 የግል እጩ ተወዳዳሪ በኮንስቲቱንሲው ላይ ተመዝግቤ ነበረ እና ይህንን ሰርተፍኬቴን ይዤ መጥቻለሁኝ ግን ባለቱ ላይ አልታይም ባወጣችሁት ዝርዝር ላይ ብሎ ጥያቄ አቅርቦ ነበር። ስለዚህ እሱ መጠራት ስላለበት ነገሌ ወደ ጳጉሜ 1 ከሚሻገሩት መካከል አንዱ ሆኗል ማለት ነው።
በተጨማሪም በመተማ በሲቄ 1ና ሲቄ 2 የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሚኒኬሽን ኃላፊ ሶሊያና አረጋግጠዋል። ይሁንና በመተማ ሳጥኑ ከመከፈቱ ውጭ የድምጽ መስጫ ወረቀቶች ማሸጊያዎች ባለመከፈታቸው፣ በሲቄ 1ና 2 ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምጽ መስጠት ሂደቱ እንደሚከናወን ተናግረዋል። ድምጽ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን 5 የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ ድምጽ አይሰጥም። የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ፣ ይሁንና ከዚህ ቀደም የተሰጣቸውን እድል ሳይጠቀሙ 1 ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል። ብለዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዲሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን ለዘገባው። ቆየት ብለን ደግሞ በቀጥታ ስርጭት ከሚገኝበት ምርጫ ጣቢያ መልሰን እናመጣዋለን። አሁን ወደ አምቦ ነው የምንወስዳችሁ። ናኮር መልካ በአምቦ ተገኝቶ የምርጫ ጣቢያዎች ቅኝቱን ይነግረናል። እንደምን አደርክ ናኮር? በጠዋት ነው የምርጫ ጣቢያዎቹን ለማየት የተነሳኸው፣ ድምጽህ ያስታውቃል። እስቲ የት ነው ያለኸው? የት አካባቢ ነው የተመለከትከው? የሁኔታውንም ንገረን።
በጣም አመሰግናለሁ ጽዮን። እንደምን አደራችሁ አድማጮች። በዛሬው ዕለት ከ12 ሰዓት ጀምሮ በተለያዩ አምቦ ከተማ ውስጥ ለሚገኙ አካባቢዎች ቅኝት ለማድረግ ሙከራ አድርጌያለሁ። ከእነሱ መካከልም በ03 እና 04 ላይ የሚመጡበት 210 እንዲሁም 210 ሴቶች፣ 242 ወንዶች፣ በአጠቃላይ 452 መራጮች የተመዘገቡበትን ያየሁት። ሰልፍ ይታያል። ቀዝቃዛ ስለሆነ ሰዎች ጋቢያቸውን፣ ሌላም የደረቡት ልብስ አለ። በቦታው ሳኒታይዘር፣ የአፍና አፍንጫ መሸፈኛም እንደዛው እንዲያደርጉ ጥረት ሲደረግ ይታያል፣ በአካባቢዎቹ ማለት ነው። የምርጫ ጣቢያዎቹ ላይ ተዘዋውሬ ማለት እንደሞከርኩኝ ሰዎች መርጠው ሲወጡም ከመምረጣቸውን በፊት አናግረናቸው ነበረ። ከነዛ መካከል ፀሐይ የምትባል በ03 እና 04 የምትመርጥ መራጭ እናቷን ቀብራ 2 ሳምንት ሳያልፍ ከሀዘን ተነሳም መታ መምረጧን ነው የተናገረችው። ይህንንም የምታደርገው ለምንድን ነው ብዬ ጠይቄያት ነበረ። በመለሰችው መልስ ለወደፊቱ ለወጣቶች የስራ አጥነት ሁኔታውን የሚያቃልል መንግስት መምረጥ ስለምፈልግ እዚህ ቦታ ላይ ተገኝቼ ድምፅን ልሰጥ ችያለሁ ብላለች ማለት ነው። ሌላው እንዲሁ በ02 አግኝቼ ያናገርኳቸው አንድ መራጭ የኑሮ ውድነትን የሚያሻሽል ያለውን የሰላም ውጥረት የሚቀርፍ መንግስት መምረጥ ነው የመጣሁት ሲሉ ተናግረዋል። እዚህ አካባቢ እንግዲህ 15 የምርጫ ክልሎች አሉ። ከነዛ መካከል አንዱ ትናንትና ተሰርዟል፣ የብሔራዊ ምርጫ ቦርድ እንዳስታወቀው የጉንደበረቱ ማለት ነው። ይህንንም የምዕራብ ሸዋ የምርጫ ቦርድ አስተባባሪ አቶ ደረጀ አዱኛ አረጋግጠውልኛል። በአሁኑ ሰዓት በ14 የምርጫ ክልሎች ነው ምርጫ እየተካሄደ ያለው ማለት ነው። በዚህም ወደ 760,000 የሚጠጉ መራጮች ተመዝግበው ምርጫውን በአሁኑ ሰዓት እየተካሄደ እንደሆነ ነው የምናየው።
የጸጥታ ሁኔታ ናኮር
ባየባቸው
ናኮር የጸጥታ ሁኔታ ምን ይመስላል? እዛ አካባቢ ያለው የጸጥታ ሁኔታ አጠር አድርገህ ንገረንና ሰዓት ካለን ወደ ኋላ ላይ መልሰን እናመጣናለን።
በጣም ጥሩ ሲሆን አሁን ባለው ሁኔታ ትናንትና ወደ ጉደር ከተማ ወጥተን ለማየት ሙከራ አድርገናል። እዛ አካባቢ ያሉ ሰዎችንም አናግረናል። በጉደር ያለው የጸጥታ ሁኔታ ጥሩ ነው። በወንጪም ወጥተን አይተናል፣ ባለፈው ቅዳሜ ማለት ነው። እዛ አካባቢ ያሉ ሰዎች እንዲሁ በሰላም ለመምረጥ እንደተዘጋጁ ነግረውን ነበረ። በዛሬ ጠዋት በአምቦ ከተማ ያለው እንቅስቃሴ ሰላማዊ ነው። ሰዎች በአስፋልት ላይ ብዙም አይታዩም። መራጮች ብቻ ናቸው ወደ እየተንቀሳቀሱ ያሉት። በአብዛኛው የባጃጅ ትራንስፖርት በመቆሙ ሰዎች በእግራቸው ነው እንቅስቃሴ የሚያደርጉት ማለት ነው። ከአምቦ ውጭ ያለውን የጸጥታ ሁኔታ በምሽቱ የዜና ጥንቅራችን አጣርተን ለአድማጮች የምናደርስ።
እሺ ናኮር መልካ ከአምቦ ላደረስከን ዘገባ እናመሰግናለን። ሰዓት ከበቃን ወደ በኋላ ላይ ይዘን እንመለሳለን። መልካም ቀን። ወደ ተከታዩ ዘገባችን እንውሰዳችሁ። የአፍሪካ ሕብረት ታዛቢዎች የዛሬውን ምርጫ ለመታዘብ ተሰማርተዋል። የምስራቅ አፍሪካ ተጠባባቂ ኃይል 6ኛውን ጠቅላላ ምርጫ የሚታዘቡ 28 ታዛቢዎችን ወደ ተለያዩ የኢትዮጵያ አካባቢዎች እንደሚያሰማራ ከትላንት በስቲያ በሰጠው መግለጫ አስታውቋል። የተጠባባቂ ኃይሉ የምርጫ ታዛቢ ተልእኮ ኃላፊ አምባሳደር አብዱላሂ ምርጫው የሚካሄደው በፈታኝ ወቅት መሆኑን ጠቁመው የተቋሙ ዓላማ በአባል ሀገሮች ውስጥ የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንዲካሄድ ማካሄድን ማገዝ ነው ብለዋል። ለቪኦኤ አስተያየታቸውን የሰጡት የታዛቢ ቡድን መሪ እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ገልጸዋል። ኬኔዲ አባተ ነው አምባሳደር አብዱላሂን አዲስ አበባ ላይ ያነጋገራቸው። ተከታዩን ዘገባ ያሰማናል።
የኢትዮጵያን ጠቅላላ ምርጫ ለመታዘብ ከምርጫ ቦርድ ፈቃድ አግኝተው ወደ ኢትዮጵያ የታዛቢ ቡድን ከላኩ ዓለም አቀፍ ታዛቢዎች መካከል የምስራቅ አፍሪካ ተጠባባቂ ኃይል አንዱ ነው። ተቋሙ በአባልነት ካቀፋቸው የተለያዩ ሀገራት የተውጣጡ 28 የምርጫ ታዛቢ ተልእኮ አባላት ምርጫውን ለመታዘብ ወደ ተለያዩ የኢትዮጵያ አካባቢዎች በዛሬው ዕለት ተሰማርተዋል። ታዛቢዎቹ ከዚህ ቀደም ምርጫ በመታዘብ ልምድ ያላቸው ስለመሆናቸው የተልእኮው ኃላፊ አምባሳደር አብዱ ላሂ አውለት አስታውቀዋል።
Our observers are very well experienced and I hope they will do a good job. They are from 8 ESF member states, namely Djibouti, Somalia, Kenya, Comoros, Seychelles, Uganda, Kenya, Rwanda, you see? We hope this is a strong team.
ታዛቢዎቻችን በጣም ልምድ ያላቸው ናቸው። ጥሩ ስራ እንደሚሰሩ ተስፋ አደርጋለሁ። ከ8 የተቋሙ አባል ሀገራት ማለትም ከጅቡቲ፣ ሶማሊያ፣ ኬንያ፣ ኮሞሮስ፣ ሲሼልስ፣ ኡጋንዳ፣ ሩዋንዳ እና ቡሩንዲ ተወጣጡ ናቸው። ጠንካራ ቡድን እንደሆነ እናስባለን።
የታዛቢ ቡድኑ በአምስት ክልሎችና በሁለት የከተማ መስተዳድሮች ተሰማርቶ ተልእኮውን እንደሚፈጽም የተናገሩት አምባሳደር አብዱላሂ እነዚህም ኦሮሚያ፣ አማራ፣ አፋር፣ ሲዳማ፣ የደቡብ ብሔር ብሔረሰቦች፣ ድሬዳዋና አዲስ አበባ ስለመሆናቸው ጠቅሰዋል። ኃላፊው ለቪኦኤ በሰጡት ቃለ መጠይቅ ምርጫው በኢትዮጵያ የሚካሄደው በፈታኝ ወቅት መሆኑን በመጠቆም የተቋሙ ዓላማ ኢትዮጵያን ጨምሮ በአባል ሀገራት የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንዲካሄድ ማገዝ ነው ሲሉ ገልጸዋል።
This is maybe the elections taking place in a challenging environment and we will take this into consideration. Overall objective of our mission is to support the democratic process in member states and here to promote credible and transparent elections because we believe that fair and free elections are very important for peace, good governance and stability.
ይህ ምናልባትም በፈታኝ ሁኔታ ውስጥ የሚካሄድ ምርጫ ነው። እኛም ይሄንን ከግምት ውስጥ እናስገባለን። የትልኳችን አጠቃላይ ዓላማ በአባል ሀገራት ያለውን የዲሞክራሲ ሂደት መደገፍ ነው። እዚህ ደግሞ ተአማኒና ግልጽ ምርጫ እንዲካሄድ ማገዝ ነው። ምክንያቱም ፍትሃዊና ነጻ ምርጫ ለሰላም፣ ለመልካም አስተዳደርና ለአካባቢው መረጋጋት ጠቃሚ መሆኑን እናምናለን።
ተቋሙ ከምርጫ ቦርድና ከአፍሪካ ህብረት ጋር ተቀራርቦ እንደሚሰራም የገለጹት የተልእኮው ኃላፊ በርሳቸው የሚመሩት ታዛቢዎች ስራቸውን በአፍሪካ ህብረት የምርጫ ታዛቢዎች መመሪያ መሰረት እንደሚያከናውኑና ይህን የሚጥሱ የተልእኮው አባላት እርምጃ እንደሚወሰድባቸውም ነው የተናገሩት። ከታዛቢ ቡድኑ አባላት መካከል ለቪኦኤ አስተያየታቸውን የሰጡት ኡጋንዳዊቷ አና ከቲባና የሲሼልሱ አንዲ ብሪሶል ከዚህ ቀደም በተለያዩ ሀገራት ምርጫ መታዘባቸውን ገልጸው በኢትዮጵያ ስለሚካሄደው ምርጫ ከተለያዩ አካላት እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ተናግረዋል።
So far, the brief we've got from the other observers, the AU that have been here, they tell us the security situation is okay, so we expect things to be peaceful. And I wish the Ethiopians a good election and peaceful.
እስካሁን ከሌሎች እዚህ አፍሪካ ህብረት ታዛቢዎች ባገኘነው መረጃ የጸጥታው ሁኔታ ጥሩ ነው፣ ሰላማዊ እንደሚሆን እንጠብቃለን። ኢትዮጵያውያን ጥሩና ሰላማዊ ምርጫ እንዲያደርጉ እመኛለሁ።
From what we gathered, the information we gathered, we don't expect violence or anything. But I think that it will be a smooth process.
ካሰባሰብነው መረጃ አንጻር ሁከት ይኖራል ብለን አንጠብቅም። ምርጫው በመልካም ሂደት እንደሚከናወን አስባለሁ።
የምስራቅ አፍሪካ ተጠባባቂ ኃይል ከዚህ ቀደም በኮሞሮስ፣ በሲሸልስ እና በኡጋንዳ ምርጫ መታዘቡ የተገለጸ ሲሆን ይህን ተግባር በማከናወን ለተቋሙ ኢትዮጵያ አራተኛ ሀገር ነች። 10 አባል ሀገራት ያሉት ተቋሙ የሰየማቸው 28 ታዛቢዎች በዛሬው ዕለት ወደ ተመደቡበት ስፍራ ያቀኑ ሲሆን የትዝብታቸው ቅድመ ሪፖርትም ምርጫው በተካሄደ ማግስት ሰኔ 15 ይፋ እንደሚደረግ ተገልጿል። ከምስራቅ አፍሪካ ተጠባባቂ ኃይል በተጨማሪ ከአፍሪካ ህብረት ሁለት የዩኤስ አሜሪካ ተቋማትና ከሌሎችም የውጭ አካላት ምርጫውን ለመታዘብ ፈቃድ ያገኙ 120 ዓለም አቀፍ ታዛቢዎች ባጅ እንደተሰጣቸው ምርጫ ቦርድ በትናንትናው ዕለት ይፋ አድርጓል። የአውሮፓ ህብረት የምርጫ ታዛቢ ቡድን መላክ ባለመቻሉ መጸጸቱን ከትናንት በስቲያ ሰኔ 11 አመሻሽ ላይ ባወጣው መግለጫ ማስታወቁ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባትን እናመሰግናለን። አድማጮች፣ አሁን ከአዲስ አበባ በቀጥታ ወደ ባህር ዳር ነው የምንወስዳችሁ። የባህር ዳር ዘጋቢያችን አስቴር ምስጋናው መስመር ላይ አለች። አስቴር እንደምናደርሽ ሲሆን እስቲ አስቴር እንደው በቀጥታ ስለ ተመለከትሽው የምርጫ ሁኔታ፣ የድምጽ አሰጣጥ ሁኔታ ግለጭልን። የት ነው ያለሽው? ምን ያህል የምርጫ ጣቢያዎችን ለመመልከት ቻልሽ? ድባቡስ ምን ይመስላል?
አመሰግናለሁ ጽዮን። እንግዲህ ዛሬ በባህር ዳር ከተማ እኔ የምገኘው ባህር ዳር ከተማ ነው። ያው እንግዲህ የባህር ዳር ከተማ ህዝብ ይመራኛል፣ ይወክለኛል የሚለውን ፓርቲ እየመረጠ ይገኛል። እንግዲህ በጠዋቱ መንቀሳቀስ የጀመርኩት ከጠዋቱ 12 ሰዓት ጀምሮ ነው። በተዘዋወርኩባቸው ጣቢያዎች፣ የምርጫ ጣቢያዎች በሙሉ አንድ የታዘብኩት ነገር ዘግይቶ ነው የተጀመረው። አብዛኛዎቹ ላይ ዘግይቶ ነው የተጀመረው። ብዙ አብዛኛው ህብረተሰብ ግን ከምርጫ ከተጠቀሰው ሰዓት በፊት ነው ቀድሞ የመጣው። አብዛኛዎቹ ለ12 ሰዓት ጉዳይ 20 ጉዳይ ሲል ነው የመጣን ብለው እየጠበቁ ነው ያሉት። የምርጫ አስተባባሪዎቹን እና ታዛቢዎቹን ለምንድን ነው የዘገየው የሚል አስተያየት አንስቼላቸው ነበር። አንዳንድ በቃ ትንንሽ የሆኑ ቴክኒካል የሆኑ ስህተቶች ስላሉ ነው፣ ትራንስፖርት በትራንስፖርት መጓተት ምክንያት ነው ልንዘገይ የቻልነው እያሉ ነው። ባየኸው በምርጫው የሚሳተፉ ሰዎች እንግዲህ በንቃት ነው የተሳተፉ ያየኋቸው፣ ያነጋገርኳቸውም አሉ። እንደውም አንድ እናት ከሀዘናቸው ተነስተው ነው በሰባዎቹ የእድሜ ክልል ላይ የሚገኙ አንድ እናት ነው ያስተናግራቸው። ያው ከሀዘን የተነስቼ የመጣሁት ይመራኛል፣ ይወክለኛል የሚለውን መሪ ለመምረጥ ነው ተነስቼ የመጣሁት ነው ያሉት። ከዛ ውጭ የተለያዩ ሰዎችም እንዲሁ በንቃት እየተሳተፉ ነው ያየሁት። ወጣቶች አሉ ልጆቻቸውን ልጆቻቸውን አዝለው እያስለቀሱ ወረፋ የሚጠብቁ እናቶችንም ተመልክቻለሁ።
አስቴር፣ እንግዲህ ዘግይቶ እንደተጀመረ ገልጸሽልናል። በአብዛኛው ቦታው ከተጀመረ በኋላ ግን የድምፅ አሰጣጡ ሂደት ምን ይመስላል? ፍጥነት አለው? ሰዎች ድምፅ እየሰጡ ይወጣሉ ቶሎ ቶሎ? ምንድን ነው የታዘብሽው?
ከተጀመረ በኋላ አሁን ከአንድ ሰዓት በኋላ የጀመረ አንድ ጣቢያ ላይ ነበርኩኝ እና ልክ እንደጀመረ ግን ከዛ በኋላ ያለው ፍጥነት ጥሩ ነው። በቃ መናበቦች አሉ። በአስተባባሪዎች በአስተባባሪዎች መካከል መናበብ አለ። የጸጥታ እነዚህ ፍተሻም አለ እና ፍተሻውም ሁሉም ነገር ፍጥነት አለ።
የመራጮች ቁጥር ምን ይመስላል? በብዛት
እንግዲህ ከኢትዮጵያ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽሕፈት ቤት ከሰሞኑ ካገኘሁት
ተሰልፈው የተመለከትሽውን ማለቴ ነው አስቴር፣ ተሰልፈው በአይንሽ የተመለከትሽውን
በጣም በርካታ ቁጥር ያለው ህዝብ በተለይ በጠዋቱ ብዙ የሚባል አልነበረም፣ ያው መጠነኛ ነበር። ግን ከዛ በኋላ ቁጥሩ እየጨመረ ነው ያለው። አሁን በተንቀሳቀስኩባቸው አካባቢዎች በጣም ረዣዥም ሰልፎች እናያለን።
እሺ፣ በጣም እናመሰግናለን አስቴር። እንግዲህ ሰዓት ካለን ወደ ኋላ ላይ እንመለሳለን፣ አሊያም ደግሞ ከምሽቱ 3 ሰዓት በሚኖረን ክፍለ ጊዜ ተመልሰን እናገኝሻለን። መልካም ቀን። የባህር ዳር ዘጋቢያችን አስቴር ምስጋናውን አመስግነን አሁን ወደ መቀሌ ነው የምናወስዳችሁ። እንግዲህ አድማጮች፣ ከ547 የህዝብ ተወካዮች ምክር ቤት መቀመጫ በዛሬው ዕለት ድምጽ የሚሰጥባቸው 475 ናቸው። 69ኙ በተለያየ ምክንያት ለሚቀጥለው ሳምንት የተዛወሩና ምርጫ የማይካሄድባቸው ናቸው። ከዚህ ውስጥ አንዱ ትግራይ ክልል ነው። ነገር ግን በትግራይ ክልል የሚገኙ ነዋሪዎች አስተያየታቸውን እንዲሰጡን ወደ ሙልጌታ ወደ ዘጋቢያችን ነው የምንወስዳችሁ። ሙልጌታ መስመር ላይ አለ።
እሺም አመሰግናለሁ። እንደገለጽሽው
ሙልጌታ እንደምን አደርክ?
አለው አመሰግናለሁ። እንዴት ነሽ?
እስቲ መቀሌ ነው የምትገኘው። ያነጋገርካቸው ሰዎች በኢትዮጵያ ስለሚካሄደው 6ኛው ሀገራዊ ምርጫ የሰጡ አስተያየት ንገረን።
እሺ አመሰግናለሁ። ሲሆን መጀመሪያ መግቢያ ላይ እንደገለጽሽው በኢትዮጵያ 6ኛው ሀገራዊ ምርጫ እየተካሄደ ነው የሚገኘው። በትግራይ ክልል ግን እየተካሄደ አይደለም፣ በጦርነቱ ምክንያት እንደሆነ ነው የተገለጸው። በዛሬው ዕለት ጠዋት ሰኔ 17 በመቀለ ከተማ ስለምርጫው ከሰዎች አስተያየት ለማግኘት ብዙ ሞክራለሁ፣ ግን ብዙ ሰዎች ፈቃደኛና ፈቃደኛ ሊሆኑ አልቻሉም። ፍላጎትም እንደሌላቸው ሲገልጹልኝ ነበር። ስለምርጫው ለማውራት ፈቃደኛ ሆኖ ያገኘኋቸው አቶ አፈወርቂ ነጋሽ የተባሉ የከተማ ነዋሪ በትግራይ ክልል ስለ ምርጫው ማውራት ስሜት አይሰጥም፣ እንዲሁም ቅንጦት ነው ብለን ነው የምናስበው የሚለው ምላሽ ሰጡ። በትግራይ ክልል በአሁኑ ጊዜ የጥይት ድምፅ የማንሰማበት የሰላም ንፋስ የሚነፍስበት ሁኔታ እንዲፈጠርልን ነው የምንፈልገው የሚል አስተያየት ሰጥቷል። ይህ ባልሆነበት ጊዜ ምርጫ ማካሄድ ሆነ ስለ ምርጫ ማውራትን ለእኛ ቅንጦት ነው ብለው ነው አቶ አፈወርቂ የተናገሩት። ይህ ምርጫ በኢትዮጵያ በሁሉም አካባቢ እየተካሄደ ስላልሆነም የመላው የኢትዮጵያ ነው ለማለት ይከብዳል ሲሉ ነው የገለጹት። በሶስት ክልሎች እየተካሄደ አይደለም፣ እንዲሁም በተለያዩ አካባቢዎች ምርጫው የማይካሄድበት አለ። ይህ ደግሞ የሁሉም የኢትዮጵያ ነው ማለት አይቻልም የሚል አስተያየት ነው የነገሩን። ሌላ የፖለቲካ ፓርቲ አመራር የሆኑት በምርጫው እየተሳተፉ ያልሆነ የአረና የዲሞክራሲና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ አስተያየት ጠይቄያቸው ነበር። በምርጫው አስመልክቶ በአሁኑ ጊዜ አቶ አምዶም እንደገለጹት ፓርቲያቸው ምርጫው ህጋዊ ነው ብለው እንደማያምን ነው የገለጹት። መጀመሪያም በኢትዮጵያ ምርጫው ሲራዘም የአንድነት መንግስት መመስረት አለበት ብሎ ያምን እንደነበር ነው የገለጹት። የአንድነት መንግስት በመመስረት ደግሞ ምርጫውን ማዘጋጀት የሚችል መንግስት መመስረት አለበት ብሎ እንደሚያምን እንደነበር እና ፓርቲያቸውም መግለጫ አውጥቶ ነበር በዚህ ጉዳይ ነው የገለጹት። መጀመሪያ በኢትዮጵያ ምርጫው ሲራዘም ይህንን አስተያየት ሰጥተን ነበር፣ አሁንም ደግሞ እንደ መድረክም ይህንን አስተያየት ነበረን ብለው ነው የገለጹት። የመድረክ ወክለው ከትግራይ ክልል ውጭ ይሰማል።
ሙልጌታ፣ የያዝናቸው ሰዓቶች እየተጠናቀቁ ስለሆነ በ20 ሰከንድ አጠቃልልን።
እሺ፣ በዋናነት በትግራይ ላይ ያለውን ጦርነት በአሁኑ ጊዜ አለ እና ይህንን ደግሞ በሳቸው አገላለጽ ወረራና የዘር ፍጅት ብለው ነው የገለጹት። አቶ አምዶም ይህንን እየተካሄደ ባለበት ምርጫው በአዲስ አበባ ከዚህ በፊት እንሳተፍ ነበር፣ ለዚህ እውቅና መስጠት ነው እና አንሳተፍም ብለን ወስንን ነው ያልተሳተፍ ነው ብለዋል። በመቀለ ከተማ ተዘዋውሬ ያየሁት ሂደቶች ተቀጥለዋል። የንግድ ተቋማት አገልግሎት ሰጪዎች፣ ባንኮችም ተከፍተው ነበር። እንዲሁም የታክሲ አገልግሎት መኪናዎችም ሲንቀሳቀሱ አይቻልም።
እናመሰግናለን ሙልጌታ አጽበሀ። ሙልጌታ አጽባህን እናመሰግናለን። አሁን ደግሞ አዲስ አበባ ወደምትገኘው ሄዘር መርዶክ ስልክ ደውለን ነበር። ትዝታ በላቸው ናት ያነጋገረቻት በስልክ። ትዝታ ስቱዲዮ ነው የምትገኘው። እስቲ ያነጋገርሻትን ለአድማጮቻችን ግለጭልን።
እሺ ጽዮን፣ ሄዘር ያለችው ቦሌ አራብሳ አካባቢ ነው። እኔም እንዳንቺው የት ነው ያለሽው፣ ድባቡስ ምን ይመስላል ብዬ ነበር የጠየቅኳትና ስትነግረኝ ጠዋት በ12 ሰዓት ገደማ ነው የደረሰችው። ስትደርስ እዛ ምርጫ ጣቢያ ወደ 100 የሚሆኑ ሰዎች ተሰልፈው ተራ ሲጠባበቁ እንዳየች ወዲያው የምርጫ ጣቢያው ተከፈተ። ሌላ ደግሞ 100 የሚሆኑ መተው እንደተሰለፉ ነው የገለጸችልን። ምርጫው የሚካሄድበት ቦታ ድንኳን ተጥሎ እንደሚገኝ፣ ድንኳን ውስጥ ሰው ድምጹን እንዴት እንደሚሰጥ የሚያስረዱ ሰዎች እንዳሉ፣ ለፈለጉት ተመራጮች ድምጻቸውን መስጠት እንደሚችሉም እንደሚመክሯቸው ነው የገለጸችው። የምርጫ ታዛቢዎችም እንዳሉና እሷም ከገዢው ፓርቲ ከተቃዋሚዎችም ከሲቪል ማህበረሰብም የተወከሉ ታዛቢዎችን እንዳነጋገረች ገልጻለች። ሆኖም በዚህ በቦሌ አራብሳይ ምርጫ ጣቢያ የውጭ ሀገር ታዛቢዎች እንዳላየች ነው የተናገረችው። ቀጥዬ የጠየቅኳት መራጮችን የማነጋገር እድል ነበረሽ ወይ የሚል ነው። ምትለውን እንስማ።
Well, this morning we arrived before 6 a.m. and there were hundreds of people already lining up. And by
ይህ እንግዲህ ቀደም ሲል የገለጸችው ነው። ስትደርስ ወደ 100 ያህል ሰዎች እንደነበሩ የገለጸችበት ነው። ወደሚቀጥለው እንሂድ። መራጮችን የማነጋገር እድል ነበረሽ ወይ ወደሚለው ወደ ሁለተኛው።
Yeah, we spoke to several voters and there's a bit of a celebratory attitude at this
አዎ አነጋግር ያለው ነው ያለችው። የምርጫው መንፈስ እንደ ክብረ በዓል አይነት ነው። ሰዎች ደስ እያላቸው ነው የሚመርጡት። መንግስት ሲናገር እንደነበረው ለመጀመሪያ ጊዜ በነጻና ፍትሃዊ ምርጫ እየተሳተፉ መሆኑን ይናገራሉ። በጣም ከፍተኛ ቁጥር ያለው ህዝብ ለምርጫ ይወጣል ብለው ነግረውኛል። መራጮችም ታዛቢዎችም ይህ ምርጫ ያለምንም ችግር እንደሚጠናቀቅ ነው የነገሩኝ ነው የምትለው። በመጨረሻም ምርጫውን የሚቃወም ሰውስ አላገኘሽም ወይ ነው ያልኳት። መልሷን እንስማ።
Yes, we've spoken to politicians from the opposition and from the ruling party over the weekend.
አዎ ብላለች ሄዘር። እንደውም አንድ ለፓርላማ የሚወዳደሩ ግለሰብ የምርጫ ነጻና ፍትሃዊ ነው ብሎ ካሁኑ መደሰት አይቻልም፣ በማናቸውም ጊዜና ሁኔታ ይህ ሊደናቀፍና ሊደፈርስ ይችላል ማለታቸውን ትጠቅሳለች። በተለይ ደግሞ ትግራይ ውስጥ ስለ ሰብአዊ ቀውሱ ስትዘግብ ብዙ ሰዎችን በዚያ አካባቢ እንዳነጋገረች ገልጻልኛለች። የኢትዮጵያ ምርጫ ስለ ኢትዮጵያ ምርጫ መነጋገር እንዳልቻሉ መነጋገርም እንዳይማይፈልጉና ብዙዎች የራሳቸውን የክልላቸውን ምርጫ ባለፈው ዓመት እንዳከናወኑ መሪዎቻቸውንም እንደመረጡ መሪዎቻቸውም አሁን በጦርነት ላይ እንደሚገኙና ስለዚህ ስለ ዛሬው ምርጫ አያገባንም እንዳልዋትም ቀደም ሲል ሙልጌታ ሁሉ እንደገለጸው ይሄንን እንደነገሯት ገልጻለች ሄደር።
ትዝታ እንግዲህ እናመሰግናለን። ቀደም ብለሽ አነጋግረሽ እንደዚህ አጠናቅረሽ እዚህ ስቱዲዮ ለአድማጮቻችን ስላካፈልሽ በአድማጮቻችን ስም እናመሰግናለን።
ፌርስትል
ከአዲስ አበባ በቀጥታ ወደ ደብረ ብርሃን ነው የምንወስዳችሁ። በደብረ ብርሃን የሚገኘው እዚህ የዋሽንግተን ዘጋቢያችን ይህንን ምርጫ ለመዘገብ እዛ ተጉዟል። የተመለከተውን ያየውን ይነግረናል። ደረጀ ደስታ መስመር ላይ ይገኛል። እንደምን አደርክ ደረጀ?
እንደምን አለሽ ሲሆን
ደብረ ብርሃን እስቲ በቀጥታ ወደ ደብረ ብርሃን ወደ ተመለከትከው እንውሰድህ። በቀጥታ ካየኸው አካፍለን። በደብረ ብርሃን ምን ተመለከትክ? ምን ይመስላል የምርጫ ጣቢያው ሁኔታ?
እንግዲህ በዚህ በደብረ ብርሃን ከማለዳው 12 ሰዓት ጀምሮ ህዝቡ ወደ ምርጫ ቦታዎች አንድ ሁለት ቀበሌዎችን ነው የተመለከትኩት። እንደምታውቁ ደብረ ብርሃን ላይ 6 የተለያዩ የፖለቲካ ፓርቲዎች ናቸው የሚወዳደሩት እና እነዚህን ለመምረጥ ከጠዋቱ ማለዳው 12 ሰዓት ጀምሮ ነዋሪዎች ወደ ቦታዎች ሲገፉ ተመልክቻለሁኝ። ብዙ በጣም በጣም ረጅም ሰልፍ ነበረ። የደረስኩት መጀመሪያ ደብረ ብርሃን ከተማ ቀበሌ 3 በሚገኘው የምርጫ ጣቢያ ነበር። ሰልፉ ከቀበሌው ጽህፈት ቤት ቢያንስ ወደ 800 ሜትር ያህል ወደ ላይ ርቆ ይገኝ ነበር። ውስጥ ከገባ በኋላ ደግሞ እንደገና ሰዎች ድንኳን ውስጥ ተቀምጠው ሌላ ወረፋ ይጠብቁ ነበር። ከዛም በኋላ ወደ ምርጫው መስጫ ድምፅ መስጫው አካባቢ እንዳየሁት ብዙ ሰዎች አስተውያለሁ።
ደረጀ ያነጋገርካቸው ሰዎች
አምስት አካባቢ ነው?
አዎ ያነጋገርካቸው ስላሉ ሰዎች እንዳሉ ነግረህናል። ላቀናባሪያችንም እየነገረን ነውና ሰዓትህ እንዳያልቅ እስቲ ወደ አነጋገርካቸው ሰዎች እንለፍ።
ኦኬ አ እሺ እሺ ለምሳሌ ድራይን አለም
ምንድነው? የት ቀበሌ ነው? አሪፍ ነው። ስንት ሰዓት ነው የመጣው ከመብራት?
11 ሰዓት።
ለምን በዛ ሰዓት ተነሱት?
ደስ ብሎኝ።
እንግዲህ አሁን ስንት ሰዓት ነው? 11 ሰዓት መጥተው እስካሁን እዚህ ቆይተው ተሰልፈው ነው መርጠው የወጡት?
አዎ።
የሚፈልጉትን
መርጫለሁ።
መርጠዋል?
አዎ። የራሴን እድልም ተጠቅሜበታለሁ።
እንዴት ወሰኑ ለመምረጥ የሚፈልጉትን ሰው? መመዘኛው ምንድን ነበር?
መመዘኛዬ የራሴን ያየሁትን ይበቃ ይሆነኛል የምለውን መርጫለሁ።
ችግር ነበረበት በመጫ ሂደቱ ላይ?
ምንም ችግር የለብኝ። ምክንያቱም መመሪያ ሰጥቶናል፣ ትምህርት ሰጥቶናል። በቃ
ደረጀ እስቲ ወደ አንተ ልምጣ ልመልስህ።
እሺ ሌላው እንግዲህ የተለያዩ ነዋሪዎችን አነጋግሬያለሁ፣ ግን ጊዜው ስለሌለን ሌላ ያነጋገርኳቸው አቶ ሀያለ ሚካኤል ምርጫ ታዛቢ ናቸው፣ ተዘዋዋሪ ታዛቢ ናቸው። እስካሁን ከ15-20 ጣቢያችን ዞረው እንደሚታዘቡ ነግረውኛል። አሁን እዚህ እስካሁን የታዘቡትን ምን እንዳዩ ምን እንደተመለከቱ አነጋግሬያቸው ነበረ። ማንስ ናቸው?
ተዘዋዋሪ ታዛቢ ስለሆንኩ ተቀማጭ ስለሆንኩ በከተማ ባሉ ዙሪያ ምርጫ ጣቢያዎች እንታዘባለን።
ስንት ምርጫ ጣቢያዎች ነው የሚሄዱት?
እንግዲህ ዛሬ እንደ እንትኔ እንደምችለው ኦልሞስት ከ15 ምርጫ ጣቢያዎች አካባቢ እስከ ምሽት ድረስ የድምፅ መስጠት ሂደት ስለሚከናወን እስከሚደክመን ድረስ የመታዘብ ስለሆነ አጠቃላይ ሁኔታዎችን ለመታዘብ 15-20 የሚገኝ ጣቢያዎችን ማየት እንችላለን።
ምን ያህል ምርጫ ጣቢያዎች አሉ?
ከተማ ውስጥ እኛ የተሰጠን መረጃ 62 ምርጫ ጣቢያ አለን። የተወሰኑ የዙሪያ ገጠሮችም አሉ። አብዛኞቹ ምርጫ ጣቢያዎች ግን እዚህ እንደምናያቸው ቀበሌዎች ውስጥ ያሉት፣ መኖሪያ ሰፈር ውስጥ ነው ያሉት። ስለዚህ ወደ 62 ምርጫ ጣቢያ አለው ከተማው የምርጫ ክልሉ።
ምንድን ነው መመዘኛው እርስዎ የተመረጡበት ለታዛቢነት?
እኔ የሲቪክ አሶሲሽን አባል ነኝ። የፌዴሬሽናችን አባል ስለሆንኩኝ አስተባባሪ ሁኜም በተዘዋዋሪ በርከት ያሉ ወጣቶችን ስላሰማራን በክላችን ለታዛቢነት፣ ስለዚህ እኔም የዛ አባል በመሆኔ ነው የተመረጥኩት።
እስካሁን ያለው የምርጫ ሂደት ምን ይመስላል?
እስካሁን ባለው ሁኔታ ከትናንትና ጀምሮ የጣቢያዎች ዝግጅት እያየን ነበረ። ዛሬ ደግሞ ድምፅ መስጠቱ ከጀመረበት ከ12 ሰዓት ጀምሮ ሰው በነቂስ ወጥቶ ባየናቸው እስካሁን እኔ 5 ጣቢያዎችን አይቻለሁኝ ቀበሌ ማዕከል ጋር ስለሆኑ ሁሉም እና እንደምናየው ረጃጅም የሰው ሰልፎች ያሉ ሰው ከአስፈጻሚዎቹ እኩል ሌሊት ጀምሮ ነው የመጣው፣ 11 ሰዓት ተኩል ጀምሮ ነው የመጣው እና እስካሁን ባለው ሂደት ሰላማዊ ነው። ምንም ያወቅ ነገር የለም። በተጨማሪም ህዝቡም ዴሞክራሲያዊ መብቱን ለመጠቀም ፍላጎት እንዳለው ያሳያል።
ሲታዘቡ ምንድን ነው የሚታዘቡ?
እኛ ወደ ጣቢያዎች ስንገባ የምንታዘበው የጣቢያዎቹን የስራ አጀማመር፣ ጣቢያዎቹ ሁሉንም የጣቢያ ዝግጅት በቅደም ተከተል መሰረት እና በመመሪያው መሰረት ምርጫ ቦርድ ባዘጋጀው አዘጋጅተዋል ወይ፣ መራጩ ድምፁን ሲሰጥ ምስጢራዊ በሆነ መንገድ የሚሰጥበት ሁኔታ ተዘጋጅቷል ወይ፣ እንዲሁም ደግሞ የፖለቲካ ፓርቲዎች ወኪሎች አሉ፣ ታዛቢዎች፣ የተወዳዳሪዎች ታዛቢዎች አሉ፣ እነሱ ስለመኖራቸው እና ምርጫ አስፈጻሚዎች በአግባቡ ሰውን አሰልፈው።
ደረጀ፣ ሌላ ቀጥሎ ያነጋገርከው ማንን ነው?
እንግዲህ ይህ ምርጫ እንደምታውቁት ሲሆን በአብዛኛው ስለ ሰላም ነው የሚነገረው እና የሰላም የጸጥታ ሁኔታ እንዴት እንደነበረ አስተያየት እንዲሰጡን የአማራ ሚሊሻ 3ኛ ሻምበል አዛዥ የሆኑትን ሸዋን ግዛውን ነበረ ያነጋገርኳቸው። እሳቸው ስለ ጸጥታው ያሉኝ እስቲ እንስማ።
የጸጥታ ኃይል ነኝ። በጸጥታው ዙሪያ በተመለከተ ከተማችን ከሌላ አካባቢዎች እንዲሁም በተሻለ ሁኔታ ነው ያለው። ምንም አይነት የጸጥታ ችግር የለም። በምርጫ ጣቢያው የተወሰነ ከምርጫ ጣቢያው ክልል ውጭ ሆነን ሌላ ሰላም የሚያደፈርሱ ካሉ እነሱን እየጠበቅን ነው የምንገኘው። እስካሁን እንግዲህ 12 ሰዓት ያው ተጀምሯል ምርጫ ጣቢያው። እኛ እየጠበቅን ነበር ምርጫ ጣቢያውን። ከዛ ህዝቡ ተሰልፎ ምርጫ ሊጀምር ሲል ከምርጫ ጣቢያው ወጥተን አሁን ያው ሰላሙን ለማስከበር ስምሪት ላይ ነው ያለ ነው።
ስንት ሰዓት ነው እዚያ የደረሱት ምርጫ ቦታ ድረስ?
እኛ ምርጫ ጣቢያ የደረስነው ሌሊትም ያደር ነው፣ ያው ቁሳቁሶችን በመጠበቅ ማለት ነው። ከዛ ውጪ ልክ ምርጫ ሲጀመር ነው የወጣ ነው፣ ህግና ደንቡ በሚፈቅደው መንገድ ማለት ነው። እና አሁን ምርጫው ኦልሬዲ ተጀምሯል። አሁን እኛ ሌላ ችግር ፈጣሪ ካለ ለመከላከል ያው ተዘጋጅተን ያለን።
እስካሁን የገጠመ ምንም ችግር የለም?
ምንም ችግር የለም እስካሁን የገጠመ።
በጣም አመሰግናለሁ። ስሞን እንደገና ልሰጥና የስራ ኃላፊነቱን
ሸዋንግዛው መኮንን የሶስተኛ ሻምበላ ዛሬ
ደረጀ፣ እንግዲህ አንተንም እናመሰግናለን። ሰዓታችን እየተጠናቀቀ ስለሆነ ነው። ከምሽቱ 3 ሰዓት በዘገባህ እንመለሳለን። ለአሁኑ መልካም ቀን። አድማጮች፣ በቀጥታ ከደብረ ብርሃን ወደ ሐዋሳ ነው የምንወስዳችሁ። ዮናታን ዘብዲዮስ በዚያ ይገኛል። እንደምናደርክ ዮናታን? ከድሬዳዋ ወደ ድሬዳዋ ነው የምናልፈው። የሐዋሳው ዘጋቢያችንም መስመር ላይ እንዳለ ይቆየናል። አዲስ እንደምናደርክ? ድሬዳዋ ምን ይመስላል የምርጫ ሁኔታ? እስቲ አጠር አድርገህ ግለጽልን።
እሺ፣ አመሰግናለሁ። ድሬዳዋ ጠዋት 11:30 ነው ከዜራ ምርጫ ጣቢያ ላይ የተገኘው። በዛ ሰዓት ሙሉ አዳራሽ ሙሉ ሰዎች ዝግጁ ሆነው እየጠበቁ ነበረ። 12:10 ሲሆን ምርጫ ታዛቢዎች አሉ፣ ከአፍሪካ ህብረት የመጡ አሉ፣ የፖለቲካ ፓርቲዎች እና የሲቪክ ማህበራት ታዛቢዎች ባሉበት በዛ ሁኔታ ነው ምርጫ የተጀመረው። ከዚህ ከዚራ ውጭ ወደ ጎሮና ሳቢያንም አካባቢ እንደዚህ ተንቀሳቃሽ አይች ነበረ። በጣም ረጃጅም ሰልፎች፣ በርካታ ሰዎች በንቃት የተሳተፉበት ሰልፍ ሆኖ ነው ያገኘሁት።
የምርጫ ጣቢያዎቹ ሲከፈቱ ያጋጠሙ ችግሮች፣ የጸጥታ ሁኔታው ምን ይመስላል?
በጸጥታ ነገር አስቀድሞ ሲነገር የነበረ ነገር ነው። ምንም አይነት የጸጥታ ስጋት እስካሁን ድረስ የለም። በመከፈት ረገድም ሳቢያን ላይ እስከ 12:30 ትንሽ ዘግይቶብናል የሚል ቅሬታ አላቸው። ሳቢያን ላይ ያነጋገርኳቸው ሰዎች እንደነገሩኝ ከዛ ውጭ ግን ሌላ ቦታ ላይ ምንም ከጸጥታም አንጻር ምንም አይነት ሁሉም ነገር በሰላም እየሄደ ያለበት ሁኔታ ነው እስካሁን ድረስ ያየሁት። አሁንም ከዜራ ምርጫ ጣቢያን ያየሁት ከንቲባው መርጠው ሲሄዱ እያልኩ ነበረ። እስካሁን ድረስ ምንም አይነት ከጸጥታም አንጻር ከምንም አንጻር ምንም አይነት ስጋት የሚፈጥር ነገር እየታየ አይደለም።
እሺ አዲስ፣ እንግዲህ በጣም እናመሰግናለን አጠር አድርገህ የድሬዳዋ ቅኝትን ስላካፈልከን። ከምሽቱ 3 ሰዓት ደግሞ ተጨማሪ ዘገባዎችን
አነጋግሬ ነበር እግረመኝ። ኦኬ
አዲስ፣ ተጨማሪ ዘገባህን ከምሽቱ 3 ሰዓት ታካፍለናለህ። ያነጋገርካቸው ሰዎች የሰጡትን አስተያየት አካተህ ለአሁኑ እናመሰግናለን። ሰዓት ካለን ደግሞ ወደ በኋላ ላይ ተመልሰን እንመጣለን። በከዚራ አካባቢ በሳቢያንና በጎሮ አካባቢ ያለውን የምርጫ ሁኔታ ገልጸህልናል። አድማጮቻችን እሱን ሰምተዋል። አስተያየት ሰጪዎች ደግሞ ያካፈሉን ከምሽቱ 3 ሰዓት ይዘን እንመለሳለን። አሁን በቀጥታ ወደ ሐዋሳ ነው የምናልፈው። አንተን እናመሰግናለን። ዮናታን፣ እንደምን አመሸ? ሐዋሳ እንዴት ይዛሃለች? ተዘዋውረ የተመለከትካቸው የምርጫ ጣቢያዎችስ ምን ይመስላሉ? እንደምን አደርክ? እያምታታሁ ነው ዛሬ እያምታታሁ። አንዴ እንደምን አመሻችሁ፣ አንዴ እንደምን አደራችሁ ላለው፣ ምክንያቱም በተለይ ለእኔ የመጀመሪያ የጠዋት የአሜሪካ ድምጽ ዘገባዬ ነው። እንደምን አደርክ?
ለዛ ነገር እንደግምት እናደርሻ ክስቲሆን ደስ ይላል። ያው ብዙ ጊዜ ሰዓታችን ስለሚለያይ እኛ እንደምን ዋልሽ እንላለን፣ አንቺ
እንደምን አደርሽ
ብዙ ጊዜ
እስቲ የሐዋሳውን ሁኔታ ንገረን በዚያው ዮናታን።
መልካም። ሐዋሳን ያለሁት ሲሆን እንደተለመደው ከሐዋሳ ነው ብዙ ጊዜ የሚገኘው። ሐዋሳ እንግዲህ ከኢትዮጵያ ዋና ከተማ መዲና አዲስ አበባ በ273 ኪሎ ሜትር በስተ ደቡብ አቅጣጫ የምትገኝ ከተማ ነች። ግማሽ ሚሊዮን የሚረሱ ህዝቡ ይኖርበታል። ኢትዮጵያ ትወጣለች የተባለ እንደ ቆየ ሁሉ ዛሬ ሐዋሳ የሚመረጠች ትገኛለች። በሐዋሳ ከተማ ያለው ከትናንት ማምሻውን ጀምሮ የአየር ጸባዩ ትንሽ ዝናባማ ነው፣ ደመና ነበር።
እስቲ ወደ ምርጫ ጣቢያ ውሰደን ዮናታን። ያለን ሰዓት በጣም አጭር ነው፣ ምናልባት አንድ ደቂቃ ተኩል የሚሆን ነው ያለህ። ወደ ምርጫ ጣቢያ ውሰደን እና መራጮች ተሰልፈዋል፣ ድምጽ እየሰጡ ነው። የምርጫ አስፈጻሚዎች በሰዓቱ ከፍተዋል የምርጫ ሳጥኖችን። እስቲ እሱን አካፍለን።
መልካም። ዘርዘር ያለ መረጃ ማታ የሚመለስበታል እንዳልሽ ወደ እንደነጋ ወይ አሁን በማለዳ ወደ ምርጫ ጣቢያዎች አግኝቻለሁ። ወደ 4-5 የሚደርሱ ምርጫ ጣቢያን አይቻለሁኝ። አሁን ስደውል ያለሁት ጣይት የሚባል በታቦር ክፍለ ከተማ በሚገኝ ምርጫ ጣቢያ ነው ያለሁትኝ። እዚህ ምርጫ ጣቢያ 1500 የሚደርሱ መራጮች ተመዝገው ካረዟል። ምርጫም ለመምረጥ ዛሬ ማልደው ተነስተው ረጅም ሰልፍ ተመልክቻለሁኝ። እዚህ ቦታ ላይ የምርጫ አስፈጻሚዎችም በጠዋት ማልደው ተገኝተው ስራቸውን ጀምሯል ማለት ነው። እዚህ የነበርኩበት ጋር የመጀመሪያው ካርድ ድምፅ ሰጠው መራጭ ድምፅ ሰጠው አንድ 12 ሰዓት ከ20 ደቂቃ ሲል ነው። አንዳንድ ስራዎችን ሲሰሩ ተመልክቻለሁኝ። ግን በተባለው በ12 ሰዓት ሻርፕ አልተጀመረም። 12 ሰዓት ከ20 አካባቢ ነው ድምፅ የመጀመሪያው መራጭ የሰጡት። ሌሎችም ጣቢያዎች እንደዚህ አይነት ነገር ተመልክቻለሁ በተዘዋወርኩበት ወቅት። በምርጫው ሂደት ውስጥ ግን የምርጫ ታዛቢዎችም በቦታው ተገኝተዋል። የምርጫ አስፈጻሚዎችም ስራቸውን ሰው ተመልክቻለሁኝ። የተንሳ ሁኔታ በጣም ጥሩ ነው፣ ሰላማዊ ነው። ከተማው ምርጫ በጥሩ ሁኔታ እየተካሄደ እንደሚገኝ አይቻለሁኝ። በምርጫው ድምጻችንን የመጡ ሰዎችም አነጋግሬያቸዋለን። ምንድን ነው የሚሉኝ? ኢትዮጵያ አሁን ባለችበት ሁኔታ መመርጥ መቻላችን ደስ አሰኝቶናል። ቻና አለባት እናውቃለን። ይህንን ደግሞ የምናሳየው ኢትዮጵያ እንዳትመት እንዳታ ምርጫ አድርጋ የራሷ መንገድ እንዳትሸውም እንዳትመርጥ ቻና ሲደረጉ ነበር። ያንን አልፍን ዛሬ ምርጫ ላይ ተገኝተናል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የስዳማ ክልል ኃላፊ አነጋግሬ ነበር። ምርጫው መጀመሩን ነግረውኛል። ከአንዳንድ የካርድ እጥረት ውጪ ምንም ችግር እንዳላጋጠማቸውም ነግረውኛል።
በጣም እናመሰግናለን ዮናታን፣ እግዜር ስጥልን። ከምሽቱ 3 ሰዓት እንዳልከው ሰፋ ባለ ዘገባ እንገናኛለን። መልካም ቀን። በቀጥታ ከሐዋሳ ዛሬ ወደ ደሴ ነው የምናልፈው። መስፍን አራጌ መስመር ላይ ይገኛል። እንደምናደርክ መስፍን። ደሴ ወሎ ነው ያለኸው? እስቲ እንደምናደርክ፣ እስቲ በደሴ በወሎ ዛሬ ጠዋት ምን ይመስላል ምርጫው?
እንደ ገለጽ እንግዲህ በደሴ ምርጫ ክልል በኦንላይን የተመዘገቡትን ሳይጨምር ከ82,000 በላይ መራጭ ተመዝግቧል። በ100 ምርጫ ጣቢያዎች ነው ምርጫዎቹ የሚካሄዱት። እኔ 11 ሰዓት ላይ የአሜሪካ ድምፅ ሬዲዮ በአንዳንድ የተወሰኑ ቦታዎች ላይ ተንቀሳቅሶ ለማየት ሞክሮ ነበረ። በዳውዶ ክፍለ ከተማ ምርጫ ጣቢያ 5 ላይ ነበር ለመጀመሪያ ጊዜ የተገኘ ነው። ምርጫው 11 ሰዓት ይጀመራል ስለተባለ መራጩ ከ10 ሰዓት ጀምሮ በየቦታው ተሰልፎ ነበረ። የምርጫ ጣቢያዎች ታዛቢዎች፣ እንደዚህ አስፈጻሚዎች በወቅቱ ጣቢያዎቹን ቢከፍቱም ምርጫው የተጀመረው ግን ከ12 ሰዓት በኋላ ነው። በምርጫው ሂደት ውስጥ የታዘብኳቸው ነገሮች ምንድን ነው? በተለይ ከኮቪድን ከመከላከል አንጻር እያንዳንዱ መራጭ ሲገባ በሳኒታይዘር እጁን እንዲያጸዳ ይደረጋል። በዚያ አካባቢ ያሉ አስመራጮችን ቅድመ ማብራሪያ ለመራጩ የሚሰጡበትን አጋጣሚ ተመልክቻለሁ። ከዚህ በተጨማሪ አዛውንቶች፣ የወለዱ እናቶች፣ አካል ጉዳተኞች ቅድሚያ ተሰጥቷቸው ምርጫ እንዲያደርጉ ሲደረግ የታዘብኩበት አጋጣሚ ነው ያለው። ማንበብና መጻፍ የማይችሉም በረዳቶቻቸው በኩል የሚፈልጉትን እንዲመርጡ ራሳቸው በመረጧቸው ረዳቶቻቸው ይገዋቸው በመጡት ረዳቶቻቸው በኩል ሲመርጡ ታዝብ ያለውኝ ሲሆን፣
የመራጮች ቁጥር ምን ያህል ነው? በርከት ያለ ነው? አነስ ያለ ነው? እስቲ የአይን ግምትህን ንገረና።
እንግዲህ እንደነገርኩሽ በ104 ምርጫ ጣቢያዎች ነው የምርጫ ሂደቱ የሚካሄደው። በአንድ ምርጫ ጣቢያ እንደየ አካባቢው ተጨባጭነት የሚለያይ ቢሆንም ከ400 እስከ 700 የሚደርሱ መራጮች የሚገኙበት አጋጣሚ አለ። እኔ ግን በሰልፍ ላይ ያየሁት በተለይ 3 ጣቢያዎች ነው፣ ሮቢት ምርጫ ጣቢያ፣ ሳላይሽ ምርጫ ጣቢያ እና ዳውዶ አካባቢ ያለ ምርጫ ጣቢያ የተመለከትኩት። በእነዚህ ምርጫ ጣቢያዎች ከ100 እስከ 200 የሚደርሱ መራጮች ተሰልፈው ለመምረጥ ሲዘጋጃቻሉ። በነገራችን ላይ እጅግ የገረመኝ ነገር እድሜያቸው የገፋ የሃይማኖት አባቶች ሁሉ ሳይቀሩ ነበረ በምርጫው ላይ ተሳትፎ ሲያደርጉ የነበረው። ከተማዋ ከወትሮ ባህሪዋ በተለየ ሁኔታ የመቀዛቀዝ ወይም ደግሞ ሰዎች እንቅስቃሴያቸው አይታይም። ይህ ደግሞ መራጩ ወደ ምርጫ ጣቢያ በመሄዱ ይመስለኛል። ይህን እንገልጽልሽ ሲሆን
እሺ። እሺ፣ መስፍን አራጌ የወሎ ዘጋቢያችን መስፍን አራጌ በቀጥታ የትዝብትን ስላካፈልከን እናመሰግናለን። ከምሽቱ 3 ሰዓት ዘርዘር አድርገን ታስደምጠናለን። መልካም ቀን። ከደሴ ወደ መቀሌ ነው የምንመልሳችሁ። በድጋሚ ሌላኛው ዘጋቢያችን አለም ፍስሐ መቀሌ ወይም ትግራይ ክልል ምርጫ ባይካሄድበትም ትግራይ ክልል ግን ያሉ ነዋሪዎች ምን አስተያየት አላቸው ብለው ተዟዙረው እንዲጠይቁ ነበር ወደዚያ የመደብናቸው። አለም ፍሳ፣ እስቲ አጠር አድርገህ በቅድሚያ እንደምን አደርክ?
እግዚአብሔር ይመስገን።
እስቲ
አመሰግናለሁ። ፍሳ፣ ዛሬ ሰኔ 14/2013 ዓ.ም የኢትዮጵያ ስድስተኛ ሀገራዊ ምርጫ እየተካሄደ መሆኑ ይታወቃል። በዚህ መሰረት የመቀሌ ሁኔታውን ለመታዘብ ጠፍሬ አካባቢ ወጣ ብዬ ነበር። መቀሌ እንደተለመደው የቀን ስራውን እያካሄደ ነው የሚገኘው። ታክሲዎች፣ ባጃጆች ሰዎቹ በመንቀሳቀስ ላይ የሚገኘው አዲስ ነገር የለም። በዚህ መሰረት ሁለት ሰዎችን ለማነጋገር ሞክሬያለሁ። በኢትዮጵያ ምርጫ እየተካሄደ መሆኑና ትግራይ ላይ ምርጫ ያለመካሄድን የሚሰማቸውን ስሜት እንዲሰጡኝ እስክንድር ታደሰ የሚባለው የህግ ባለሙያና ምራረ መደማለ የሚባል የመንግስት ሰራተኛን ለማነጋገር ሞክሬያለሁ። ለሁለቱ ያቀረብኩላቸው ጥያቄ በኢትዮጵያ ስድስተኛ ሀገራዊ ምርጫ እየተካሄደ ነው፣ በትግራይ ላይ ባለመካሄዱ የፈጠረላቸው ስሜት ምንድን ነው የሚለው ነው። የህግ ባለሙያ እስክንድር ታደሰ እንዲህ ይላል። ምርጫው መቼ መካሄድ እንደነበረበት እኔም ጨምሮ የምናምንበት ነገር አለ። መንግስት ኮሮና ምክንያት ማድረግ በጊዜው መካሄድ አልቻለም። ትግራይ ምርጫ በመካሄዳችን ደግሞ አሁንም ጦርነት ውስጥ ነው ያለ ነው። ስለዚህ ይህ ባለበት ሁኔታ ጥሪ የኢትዮጵያ ህዝብ ምርጫ እያካሄደ ነው መሰለኝ። ይህ በእኔ በኩል ተቀባይነት የለውም ባይ ነኝ። ትግራይ ህገ መንግስት መሰረት በማድረግ ያነሳችውን ጥያቄ ነበሩ። ምርጫው በጊዜው መካሄድ ነበረበት፣ አልተካሄደም። ይህ አግባብነት የለውም። ስሜቴ በዚህ መልክ ነው የሚገልጸው ብለዋል። ምናለም ወልደ ማርያምም ምርጫው ለእኔ እዚህ ግባ የሚባል ስሜት አይሰጠኝም። ምርጫው ህጋዊ ነው አይደለም የሚለው ማየት ይቀላል። ምርጫው በኢትዮጵያ ህገ መንግስት የሰፈረውን አንቀጽ 54(1)ና አንቀጽ 58(3) የጣሰ ነው። ህገ መንግስቱ በየአምስት አመቱ መካሄድ የነበረበት አስቀምጠዋል። አሁን ግን በስድስት አመት ነው እየተካሄደ ያለው። ስለዚህ ይህ ምርጫ ይህ ህገ መንግስታዊ ነው ብዬ ስለማምን የሚሰጠን ስሜት የለውም ብለዋል።
እሺ አለም፣ እንግዲህ
ኢትዮጵያ በመምረጥ ላይ
ሰዓት ስለሌለ ለማስተላለፍ አለም፣ ሰዓታችን እየተጠናቀቀ ስለሆነ የሁለቱን አድማጮቻችንን ወይም ያነጋገርካቸውን የሁለቱን የእስክንድርና የሙሉ አለምን አስተያየት ሰምተናል። ከምሽቱ 3 ሰዓት በሚኖረን ጊዜ ደግሞ ጠቅለል አድርገህ ይዘህ ትመለሳለህ። ለአሁኑ ግን አመስግነን እንሰናበትህ። ወደ አዲስ አበባ ነው የምንመለሰው። ፀሐይ ዳምጠው መስመር ላይ አለች። ፀሐይ፣ እስቲ እንደምን አደርሽ? የምትከታተሉት የምርጫ መክፈቻ ስነ ስርዓት ላይ ሪፖርተሮቻችን በያሉበት ሄደው እያጠናቀሩ የሚያስደምጡንን ዘገባችንን ነው። ሪፖርተሮቻችንን በስልክ እያገኘን ነው። ፀሐይ መስመር ላይ እንዳለች ገልጸን ነበር። አቀናባሪያችንን እየጠበቅን ነው። እስከዚያው አጠር አጠር አድርገን የመክፈቻ ዜናዎቻችንን እናስደምጣችኋለን። አንቶኒ ጉቴሬሽ ስለ ኢትዮጵያ ምርጫ መልእክት አስተላልፈዋል። መራጮች ሁሉ ድምጻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌዴራላዊ ዴሞክራሲያዊት ሪፐብሊክ ሰኔ 14 ከምታካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬሽ ጥሪ አቅርበዋል። ምርጫው የሚካሄደው ፈታኝ በሆነ በፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑ ዋና ጸሐፊው መጠቆማቸውን ከዋና ጸሐፊው ቃል አቀባይ ቢሮ የወጣ መግለጫ አመልክቷል። ፀሐይን መስመር ላይ ይዘናታል። ፀሐይ እንደምን አደርሽ? ፀሐይ እንደምን አደርሽ? ይሰማል?
አዎ ይሰማኛል። ደህና አደርሽ?
ደህና አድር ያለሁ። አንድ ደቂቃ ተኩል ብቻ ነው ያለን ፕሮግራማችንን ልናጠናቅቅ። አጠር አድርገሽ አዲስ አበባ የተመለከትሽውን ማጠቃለያ ስጭን፣ ምን ይመስላል?
እሺ፣ እንደምታወቀው እንግዲህ ዛሬ በኢትዮጵያ ስድስተኛው ሀገራዊ ምርጫ ድምጽ እየተሰጠ ይገኛል። እኔ ሁለት የምርጫ ጣቢያዎችን ተዘዋውሬ ተመልክቻለሁ፣ በየካ ክፍለ ከተማ አካባቢ ያሉትን። የመጀመሪያው የካ ክፍለ ከተማ ምርጫ ክልል 15 ቀጠና 7 ላይ 12:05 ነው ምርጫው የተጀመረው። የዛ ምርጫ ጣቢያ ኃላፊ አቶ ዮሐንስ ይርጋልም እንደገለጹት ምርጫ ጣቢያው
ውስጥ እስከ ረዘም ያለ ሰልፍ ይታይ ነበር። ከጠዋት 11 ሰዓት ተኩል ጀምሮ ግን እስካሁን እስከ 100 ሰው ድምፅ ሰጥቷል እዛ ምርጫ ጣቢያ ውስጥ። መራጮችንም አነጋግሬ ያለው ወይዘሮ ሰላማዊ አበራ የአዲስ አበባ ከተማ ነዋሪ ናቸው እና እዛ ድምፅ ሰጡ አግኝቻቸው አነጋግሬያቸው ነበር እና እዛ ምርጫ ጣቢያ ውስጥ ያዩት ነገር ግንዛቤ መስጠት ላይ ትንሽ ቅልጥፍና ይጎላል እና ቀልጠፍ ያለ ሂደት የምርጫው ሂደት እንዲቀላጠፍ ግንዛቤ የሚሰጡት አካል ትኩረት ቢያደርጉ ብለዋል እና ሌላኛው እንግዲህ
ፀሐይ እንግዲህ ሌሎች የተመለከትሻቸውን የምርጫ ጣቢያ ትዝብትሽን ዘገባዎችሽን አጠናቀርሽ ከምሽቱ 3 ሰዓት ይዘሽ ተመለሽ። በእኛ በኩል ልዩ ፕሮግራማችን የምናጠናቀቅበት ሰዓት ላይ እንገኛለን። ለአሁኑ በጣም እናመሰግናለን። መልካም ቀን። አድማጮች እንግዲህ ዘጋቢዎቻችን ከአዲስ አበባ፣ ከሐዋሳ፣ ከደሴ፣ ከመቀሌ፣ ከድሬዳዋ እንዲሁም ደግሞ ከባህር ዳር ያጠናቀሩልን የምርጫ ዘገባዎች ትዝብታቸውን አካፍለውናል። ከምሽቱ 3 ሰዓት ደግሞ ሌሎች ዘገባዎችን ይዘን እንመለሳለን። ለአሁኑ አቀናባሪያችን ንጉሱ ታምሬ ነግበር፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ጽዮን ግርማ ነኝ። በሰላም ዋሉ። ከምሽቱ 3 ሰዓት እንገናኝ።